Gambino BOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። በምሽቱ ጋቢና በቅድሚያ ወደ ፍርድ ቤት እናመራለን። በሽብር ወንጀል ተከሰው እስር ቤት ስለሞቱት አቶ አየለ በየነ ሞትና የሞታቸው ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ ተሰጠ።
እሱ የሚለኝ ምት ነው የሚለው ያው እንትን አላለም፣ አይናገርም፣ መናገረችን በወቅቱ ግን በምልክት ነው የሚያሳየኝ። እነሱ ምንድን ሆን ከስለው የሆነ በእጅ ነው የሚያሳየኝ፣ እንደዚህ ነው እያለ የቦክስ ምልክት ነው የሚያሳየኝ።
የሟች ባለቤት የተናገሩት ነው። ለድምፁ ጥራት ይቅርታ እንጠይቃለን። ጠበቃቸው አቶ ወንድሙ ኢብሳ በበኩላቸው
ዞሮ ዞሮ አሁን በህግ ሂደት አካሄዱ ላይ አሁን የተሰጠው ትዕዛዝ ተገቢ ነው፣ ምክንያቱም የሞተበትን ምክንያት ሆስፒታሉ ነው መግለጽ አለበት።
በሌላኛው ዘገባችን በኢትዮጵያ የአካል ጉዳተኞችን የትምህርትና የምጣኔ ሀብት ተሳትፎ ለማሳደግ በቅንጅት የሚሰሩ 3 ወጣቶችን በጋቢና እናሳፍራለን።
ፌዴራል ትምህርት ሚኒስቴር ሪፖርት፣ የትምህርት ሪፖርት ያለፈውን አመት እንኳን በምንመለከትበት ጊዜ አካል ጉዳተኛ ህጻናት 4% ያክል ብቻ ናቸው ትምህርት ቤት እየሄዱ የሚገኙ።
በእኛ አገር ምንድነው የሚደረገው? ያለው መዋቅር መሰረት ቀጥታ ተጠሪ የለም ለዛ፣ እና የአካል ጉዳተኛ ማህበራት ድምጽ የተዳከመ ነው።
ላለፉት 6 ሳምንታት በአሜሪካ የወጣት መሪነት ስልጠና ሲወስዱ ቆይተው ወደ ሀገራቸው የሚመለሱት ወጣቶች ዛሬም በጋቢና እንግዶች ይሆናሉ።
በስተመጨረሻ ደግሞ በኢትዮጵያ የቴሌቪዥን ድራማዎች የሴት ገጸ ባህሪዎች እንዴት ይሳላሉ የዘመን ድራማ ደራሲና ፕሮዲውሰርን እንጠይቃለን።
አሁን ወንድን የፈለገ ማይገባ አድርገሽ ብትሰሪ፣ የፈለገ ቀሽም አድርገሽ፣ የፈለገ የሴት ጥገኛ አድርገሽ ብትሰሪ፣ ሴት ወንድ ልጅ አሳነሳጻፍ ከሚልሽ ሰው የለም።
መስፍን ጌታቸው ዛሬም በጋቢና ይሳፈራል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን ተመልሰን መጥተናል። ደቡብ ሱዳን ውስጥ ዋና ከተማዋን ጁባን ዩጋንዳ ወሰን ላይ ካለችው ኒሞሊ ከተማ ጋር በሚያዋስነው ጎዳና ላይ በአጀብ ይጓዙ በነበሩ አውቶቡሶች ላይ በደረሰ ጥቃት 6 ሰዎች መገደላቸው ተገለጸ። እማኞችና የወታደራዊ ባለስልጣናት በሰጡት ቃል 4 ሲቪሎችና 2 የብሔራዊ የጸጥታ አገልግሎት አባላት መገደላቸው ታውቋል። የጁባ ኑሚሊ አውራ ጎዳና ዋና ከተማዋን በዩጋንዳ በኩል ከምስራቅ አፍሪካ ክልል የሚያገናኛት ቁልፍ ጎዳና ሲሆን የደቡብ ሱዳን ነጋዴዎች ከዩጋንዳ አብዛኛውን ሸቀጣሸቀጥ የሚያስገቡት በዚህ በኩል ነው።
ማሊ ውስጥ እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓመተ ምህረት ጀምሮ ታስረው የቆዩት ደቡብ አፍሪካዊ መለቀቃቸውን የሀገሪቱ መንግስት ዛሬ አስታወቀ። እኚህ ስቴፈን ማክጓን የሚባሉት ሰው ህዳር 2011 ታስረው ከተለቀቁት 3 የውጭ ሀገር ተወላጆች መካከል አንዱ መሆናቸውም ጨምሮ ተገልጿል።
ቬንዙዌላ ውስጥ አዲስ ህገ መንግስት የሚያረቅ ሸንጎ ለመሰየም በተካሄደው አወዛጋቢ ምርጫ ድምጽ ሊሰጥ የወጣው ሰው ቁጥር በውሸት ቢያንስ በ1 ሚሊዮን ከፍ ተደርጎ ተነግሯል ተብሎ የወጡትን ሪፖርቶች የሀገሪቱ ፕሬዝዳንት ዋናው የምርጫ አስፈጻሚ ባለስልጣን አስተባበሉ። የእንግሊዙ የምርጫ ቴክኖሎጂ ኩባንያ ያወጣው ሪፖርት ኃላፊነት የጎደለው ነው ሲሉ ያማረሩት የምርጫ ኮሚሽኑ ሊቀመንበር ቲቢሴ ሉሴና ኩባንያውን ልንከስ እቅዳለን ሲሉ ተናግረዋል። የብሪታንያ ኩባንያ ስራ አስኪያጅ አንቶኒዮ ሙጂካ ትላንት ረቡዕ ለንደን ላይ በሰጡት መግለጫ የተሰጠው ድምጽ ተብሎ የወጣው አሃዝ ሙሉ በሙሉ ውሸት ለመሆኑ ምንም ጥርጥር የለውም ብለዋል። የድምጽ ማጭበርበር ተግባር ተፈጽሞ ውጤቱ ተቀይሯል ከማለት ግን ተቆጥበዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሽብር ወንጀል ተከሰው እስር ቤት ስለሞቱት አቶ አየለ በየነ ሞትና የሞታቸው ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ ሰጠ። ክሱም እንዲቀጥል ተወሰነ። የትዕዛዙን አፈጻጸም ውጤት ለመጠበቅ ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ተከታዩን ልኳል።
ፍርድ ቤቱ ተመሳሳይ ትዕዛዝ ቀደም ብሎ ሰጥቶ የነበረ ቢሆንም ትናንት በዋለው ችሎት እንደተስተዋለው የአዲስ አበባ ማረሚያ ቤት የተሰጠውን ትዕዛዝ አልፈጸመም። የተከሳሽ አቶ አየለ በየነን አሟሟት ይገልጻል የተባለ ከማረሚያ ቤቱ ጠቅላላ ሆስፒታል የመጣ ማስረጃ በችሎት ተነቦ የነበረ ቢሆንም ፍርድ ቤቱ ይህንን ማስረጃ ያልተቀበለ መሆኑን ዛሬ በሰጣቸውና ጥብቅ ናቸው ባላቸው ትዕዛዞች አመልክቷል። በዚሁ መሰረት ፍርድ ቤቱ ዛሬ በሰጣቸው ትዕዛዞች በእርግጥ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መሞታቸውን የሚያረጋግጥ የሞታቸው ምክንያት ምን እንደሆነ በትክክል የሚያሳይ ማስረጃ ከሚመለከተውና ስልጣን ካለው ሆስፒታል የአዲስ አበባ ማረሚያ ቤት እንዲያቀርብ ትዕዛዝ ሰጥቷል። ማረሚያ ቤቱ የአስከሬን ምርመራ እንዲደረግ ፍርድ ቤቱ ትዕዛዝ ለአዲስ አበባ ፖሊስ ኮሚሽን እንዲጻፍለት ያቀረበው ጥያቄም ተቀባይነት አላገኘም። ስለሆነም በሕግ ጥላ ስር በቁጥጥር ስር የሚገኙ ታራሚዎችን ደህንነት የመጠበቅ ኃላፊነት ያለው ማረሚያ ቤቱ በመሆኑ ማስረጃ የማቅረብ ሸክሙም የራሱ ነው ሲል ከሚመለከተው አካል የምርመራውን ውጤት እንዲያቀርብ ፍርድ ቤቱ ትዕዛዝ ሰጥቷል። በተጨማሪም ከሟች ተከሳሽ አባሪዎች መካከል አንደኛ ተከሳሽ አቶ መልካሙ ክንፉ ሕክምና ተከልክያለሁ ብለው አቤቱታቸውን በማቅረባቸው ተፈላጊውን ሕክምና ወደሚያገኙበት ተቋም እንዲላኩ ትዕዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ክሱ ሳይቋረጥ ባለበት ደረጃ እንዲቀጥል ገልጾ የተሰጡ ትዕዛዞችን አፈጻጸም ለመጠበቅ ለነሐሴ 9 ቀን 2009 ዓ.ም ቀጠሮ ሰጥቷል። የተሰጠውን ትዕዛዝ አስመልክቶ የተጠርጣሪዎቹን ጠበቃ አቶ ወንድሙ ኢብሳን ጠይቄያቸው ነበረ።
ዞሮ ዞሮ አሁን በሕግ ሂደት አካሄዱ ላይ አሁን የተሰጠው ትዕዛዝ ተገቢ ነው። ምክንያቱም የሞተበት ምክንያት ሆስፒታሉ ነው ማወቅ መግለጽ አለበት። ሆስፒታሉ ደግሞ ለቅሊንጦ ማረሚያ ቤት ለጉዳዩ ባለቤት ይገልጻል። ቅሊንጦ ማረሚያ ቤት ለሆስፒታል ነው የሰጠው። ሆስፒታል ደግሞ ለፌደራል ማረሚያ ቤት ለፌደራል ፖሊስ ነው የሰጠው። ፌደራል ፖሊሱ ደግሞ የት አድርሶ የአስከሬን ምርመራ ውጤቱን ከነሰነዱ ማቅረቡና ፍርድ ቤቱም ይህንን ትዕዛዝ መስጠቱ ተገቢ አይቀካኝ ነው ይሄንም ሆነ።
የሟች አቶ አየለ በየነ ባለቤት ወይዘሮ ሰላም ውድነ በበኩላቸው ባለቤታቸው ሕይወታቸው ከማለፉ በፊት ያጋጠማቸውን ለቪኦኤ ገልጸዋል።
መታከም በነበረበት ሰዓት በወቅቱ ሕክምና ማግኘት በሚገባው ሰዓት ላይ ሕክምና ሳያገኝ በሳምንቱ ሪፈር በተባለ በሳምንቱ እሱም በእኔ ጉትጎታ ሂጄ ቢሮ ድረስ ሂጄ ጎትጉቼ በእኔ ጉትጎታ ነው ሕክምና እንዲያገኝ የተደረገው ማለት ነው። ይሄም ሕክምናውም እዛው ማረሚያ ቤት ጤና ጣቢያ የሚባል አለ ቃሊቲ አካባቢ፣ እዛ ነው ሕክምና እንዲያገኝ የተደረገው። መጀመሪያ በሶስት ነው እኔን አመመኝ ያለኝ። እንደታመመ ሪፈርም የተባለው በሶስት ነው፣ ግን በሶስት ሪፈር ተብሎ እስከዛ ድረስ ግን እዛው ማረሚያ ቤት ላይ ፓራስታሞል እየሰጡ ለብዙ ቀን አቆይተውታል። ከዛ በኋላ ግን በሶስት ሪፈር ሲባል ሳይወስዱት በሰባት ነው እኔ ተከራክሬ ለዛውም ስንት ቁሙ ብዬ በቢሮ ገብቼ ወደ ተሻለ ህክምና እንዲያገኝ ተብሎ የራሳቸው ጤና ጣቢያ ላይ የወሰዱት እዛ ማረሚያ ቤት ጤና ጣቢያ አለ፣ እዛ ሄደ። እዛም በሰባት ተኝቶ እስከ 14 ድረስ እዛ ህክምና ሲደረግለት ነበር። ሰኞ ዕለት ማለትም በ10 ጥርሱ እንዲነጠል ተደርጓል። እሱ የሚለኝ ህት ነው የሚለው ያው እንትን አላለም አይናገርም መናገር አይችልም በወቅቱ ግን በምልክት ነው የሚያሳይ። እነሱ ምን እንደሆነ ከስለው የሆነ በእጁ ነው የሚያሳየኝ እንደዚህ ነው እያለ የቦክስ ምልክት ነው የሚያሳይ።
የዛሬውን የፍርድ ቤት ትዕዛዝ በተመለከተም አስተያየታቸውን ሰጥተው ነበረ።
እርግጥ የዛሬ የፍርድ ቤቱ ትዕዛዝ እኔ እፈልገዋለሁ በዚህ ደረጃ አዞ ማረሚያ ቤቱ በምን እንደሞተ ከየትም ብሎ አምጥቶ መረጃው ለፍርድ ቤቱ ከተገኘ ፍትህ እንዲሰጠን፣ ያ ፍትህ የሚሰጠው አካል በትክክል እውነት ጭብጡን ይዞ ፍትህ የሚሰጠን ከሆነ ምክንያቱም ከፍትህ እናገኘው ከህግ ነው። ያንን ህግ የሚያስገኝልን ከሆነ ትዕዛዙ ጥሩ ነው። ስለዚህ ዛሬ ይህን ትዕዛዝ ተሰጥቶ በ9 እንዲቀርብ መባሉ እኔ በጣም ነው ደስ ያለኝ። መጮ እስካለብኝ ደረጃ ድረስ መጮ ስለምፈልግ ማለት ነው። ምክንያት የልጅነት ባሌን የልጅ አባትን ያጣሁት
ከሟች አቶ አየለ ጋር እነ መልካሙ ክንፉ በሚል መዝገብ አቃቢ ህግ ክስ የመሰረተባቸው በጠቅላላ 8 ሰዎች ናቸው። የአቃቢ ህግ ክስ እንደሚያመለክተው ተከሳሾች የኦነግን የሽብር ተልእኮና ዓላማ በመቀበል በህቡ በሴል በመደራጀት ተሳታፊ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በሽብርተኛ ድርጅት ውስጥ በማናቸውም መልኩ መሳተፍ ወንጀል ተከሰዋል። አቃቢ ህግ ክሱን ያቀረበው ባለፈው ግንቦት ወር መጀመሪያ ላይ ቢሆንም ታሳሪዎቹ ማዕከላዊ ተብሎ በሚታወቀው ወንጀል ምርመራ ተቋም ለዘጠኝ ወራት ያህል መቆየታቸውና ስቃይ እንደተፈጸመባቸው ለፍርድ ቤቱ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ የአካል ጉዳተኛ ህጻናትና ወጣቶች የትምህርትና የምጣኔ ሀብት ተሳትፎ እንዲጨምር የሚሰሩ 3 ወጣቶችን በጋቢና እናሳፍር። የሚኖሩት ጎንደርና አዲስ አበባ ሲሆን የአካል ጉዳተኞችን ኑሮ ለማሻሻል የሚሰሩ ወጣቶች ናቸው። እንዴት? ላለፉት 6 ሳምንታት በዩናይትድ ስቴትስ የማንዴላ ዋሽንግተን መርሃ ግብር የተሳተፉ ወጣቶች ከሄኖክ ጋር ባደረጉት ቆይታ ያብራሩልናል።
ስሜ ቤተል ሽፈራው ይባላል። የመጣሁት ከአዲስ አበባ ነው። ኢትዮጵያን ሴንተር ፎር ዲሲቢሊቲ ኤንድ ዴቨሎፕመንት ኢቲዲዲ ከሚባል ግብረሰናይ ድርጅት ጋር ነበር የምሰራው። አሁን ተማሪ ነኝ ለጊዜው፣ ግን ደግሞ በሚቀጥሉት ጊዜያትም እንዲሁም እስካሁን አካል ጉዳተኞችን በማካተት ላይ የሚሰሩ ስራዎች ላይ እሳተፋለሁ።
እሺ፣ አመሰግናለሁ። ስሜ ህይወት አበበ የመጣሁት ከጎንደር ዩኒቨርሲቲ ሲሆን በጎንደር ዩኒቨርሲቲ የህግ መምህርና የጎንደር ዩኒቨርሲቲ የአካል ጉዳት ጥናትና አገልግሎት መስጫ ማዕከል ዳይሬክቶሬት ዳይሬክተር ነኝ።
መላኩ ተክሌ ይባላለሁ። ኢትዮጵያ የአካል ጉዳተኝነትና ልማት ማዕከል ውስጥ በፕሮግራም ዳይሬክተርነት እየሰራሁ እገኛለሁ።
እንግዲህ ሶስታችሁ በቅንጅት ነው የምትሰሩት አብራችሁ። እንዴት ነበር የተዋወቃችሁት? በቅድሚያ ወደዚህ ወደ ማንዴላ ዋሽንግተን መርሃ ግብር ከመምጣታችሁ በፊት እንዴት ተዋወቃችሁ?
በመጀመሪያ በከፍተኛ ትምህርት ተቋማት ውስጥ ያሉ አካል ጉዳተኛ ተማሪዎችን የማብቃት ፕሮግራም በፊንላንድ መንግስት የሚደገፍ ፕሮጀክት አለ እና በድርጅታችን በኩል አጋር ሆነው ነው የሚሰሩት እና እኔ የዛ ድርጅት ፕሮጀክት ተባባሪ ሆኜ ነበር የምሰራው እና ጎንደር ዩኒቨርሲቲ ደግሞ በኢትዮጵያ ውስጥ ፕሮጀክቱን ከምንሰራባቸው ዩኒቨርሲቲ አንዱ ነበርና ያንን ፕሮጀክት ለማስጀመርና የተለያዩ ደግሞ ስራዎችን አብረን በማቀናጀት ከሷ ጋር ተዋወቅን። ከዛ መላኩ ደግሞ ያው ሌላ ፕሮጀክት ነበር የሚሰራው፣ በዛው የሚሰራው ስራ ላይ የቅርብ አማካሪ ሆኖ ይሰራ ነበር።
ኢትዮጵያ ውስጥ የአካል ጉዳተኞች መብት ስለ አካል ጉዳተኞች መብትም ብቻ ሳይሆን የምጣኔ ሀብት ተጠቃሚነትም ተያይዞ የሚነሳ ጉዳይ ነው። ያሉት ፈተናዎች ምንድናቸው? እናንተ ያስተዋላችኋቸው
የአካል ጉዳተኞች ተጠቃሚነትና ተሳታፊነትን በምንመለከትበት ጊዜ የምናያቸው ችግሮች ዘርፈ ብዙ ናቸው። በተለይም አካል ጉዳተኞች በትምህርት ተሳትፏቸውን በመናይበት ጊዜ በፌደራል ትምህርት ሚኒስቴር ሪፖርት የትምህርት ሪፖርት ያለፈውን አመት እንኳን በመንመለከትበት ጊዜ አካል ጉዳተኛ ህፃናት 4% ያክል ብቻ ናቸው ትምህርት ቤት እየሄዱ የሚገኙት። አዎ፣ ይሄ ማለት 96% ህፃናት ቤት ውስጥ ናቸው ያሉት፣ እየተማሩ አይደለም ማለት ነው። ይሄንንም እንግዲህ በመመልከት መንግስት ይሄንን ቁጥር ወደ 75% ለማድረስ በሚቀጥሉት 5 አመታት ውስጥ በመስራት ላይ ይገኛል። ለዚህም ነው የኛ ማዕከል የኢትዮጵያ አካል ጉዳተኝነትና ልማት ማዕከል ከተለያዩ አጋር ድርጅቶች ጋር፣ ትምህርት ቤቶች ጋር፣ የፌደራል ትምህርት ሚኒስቴር ጋር እንዲሁም የክልል ትምህርት ቢሮዎች ጋር በጋራ የአካቶ ትምህርትን ለአካል ጉዳተኛ ህፃናት ለማድረስ ያለሙ ፕሮጀክቶችን በመተግበር ላይ የሚገኘው። እንግዲህ እነዚህ
ምንድናቸው ግን እነዚህ ፕሮጀክቶች? ምክንያቱም ሁላችንም እንደምናውቀው ፈተናውን እናውቃለን። አንድ የማህበረሰቡም አመለካከት አለ፣ ሁለተኛ ደግሞ እንደዚሁ የመሰረተ ልማት አለመዘርጋት አለ። ከመንገድ ይጀምራል በከተማዎችም ጭምር እንደዚሁና ይሄንን ለመቀየር አካል ጉዳተኞች የሆኑ ተማሪዎች በትምህርት ቤት እንዲሳተፉ በተግባር ምንድነው? በሲቪል ማህበራት በእናንተ በኩል የተያዘ በመንግስት የተያዘው ምንድነው ስራው?
እንደ ዩኒቨርሲቲ በኢትዮጵያ ውስጥ ያሉ ከፍተኛ ትምህርት ተቋማት የጎንደር ዩኒቨርሲቲ ካሉት 3 መሰረታዊ ግቦች አሉት። ያ መማር ማስተማር፣ ማህበረሰብ አገልግሎትና ምርምርና ጥናት ማካሄድ ነው። በዚህ መሰረት እኛ እንደ ዩኒቨርሲቲ በአካል ጉዳት ዙሪያ የተለያዩ ጥናትና ምርምሮች እንዲካሄዱ እናደርጋለን። በእኛ በዳይሬክቶሬት ቢሮ በሪሰርች በምርምሮች በተገኙ ክፍተቶች ላይ ደግሞ
በማህበረሰብ አገልግሎት በሚለው ቅርንጫፍ እነዚህ ችግሮች የሚፈቱ ስራዎችን ለመስራት እንሞክራለን። ለምሳሌ እንደኛ ማሰት በዩኒቨርሲቲ ውስጥ ያሉ ተማሪዎች ቀደም አንተ ያልከው ማለት ነው ምቹ ሁኔታ እንዲመቻችላቸው ክላስ መማሪያ ክላሶች ላይ ላብራቶሪዎች እና ነገሮች ምቹ እንዲሆኑ እና ትምህርት ተደራሽ እንዲሆንላቸው ያቅማችን እናደርጋለን። ከዛ አልፎ ግን አሁን በቅርብ የጀመርነው ፕሮጀክት እታች ወርደን ደግሞ ከሃይ ስኩል ትምህርት ቤቶች ጋር አብረን በመስራት ትምህርትን ተደራሽ ለማድረግ መሰረታ ለማቶችን ተደራሽ ለማድረግ እየጣርን ነው። እንደ ሀገር ስንመለከት ህጎች አሉን። ከህገ መንግስቱ ጀምሮ ሰብአዊ መብትን ለአካል ጉዳተኞች የሚሰጡ ህጎች አሉ። ህጎች
አይተገበሩም እንጂ
ህጎቹ በሙሉ ሙሉ ክፍተት የላቸውም ለማለት ሳይሆን ግን እስቲ ተግባር የሚጠይቁ ናቸው።
አቅምም የሚጠይቅ ነው። የመሰረተ ልማት በምንነጋገር ጊዜ አዲስ አበባ ከተማ ውስጥ ዋና አብይ ጎዳናዎች ላይ ለአካል ጉዳተኞች የተመቻቹ መንገዶች እንኳን አለመኖራቸው አለ። ያው ህግ ተግባራዊ ካልሆነ ምንም ሊያመጣ የሚችለው ውጤት የለም። አንድ ነገር እንነጋገር እስኪ ስለ ወጣት መሪነት። ምክንያቱም የነበረውን ሁኔታ ያለውን ሁኔታ የምናውቀው ነው። የሀገሪቱን አቅም የምናውቀው ነው። እየተሻሻሉ ያሉ ነገሮች ሊሻሻሉ የሚችሉ ነገሮች ቢኖሩም እዚህ በዩናይትድ ስቴትስ በቆያችሁበት ጊዜ ከተለያዩ የአፍሪካ ሀገር የመጡ በርካታ ወጣቶችንም ለማግኘት እድል አግኝታችኋልና ምን ሁኔታን ተመለከታችሁ? ከኢትዮጵያ የተለየ አንድ የሚያደርግና የተለየ እስኪ በእኛ ሀገር እንሞክረው ብላችሁ ያሰባችኋቸውን ነገሮች
በምትሰሩ? እኔ ለምሳሌ ከኬንያና ከዩጋንዳ የአካል ጉዳተኛ መብቶች ጋር ከሚሰሩ ወጣቶች ጋር የመገናኘት እድል ገጥሞኝ ነበረ። ያው የነሱ አወቃቀራቸው ለምሳሌ ይሄ ምንድነው የአካል ጉዳተኛ ማህበራት ቀጥታ ተጠሪነታቸው ለፓርላማ ነው። ስለዚህ የነሱ ጉዳይ የሚፈጸመው ቀጥታ ነው። ስለዚህ ያንን ጉዳይ የሚወክል የራሳቸው ሰው አለ። በእኛ አገር ምንድነው የሚደረገው ያለው ማወቀር መሰረት ቀጥታ ተጠሪ የለም ለዛ እና የአካል ጉዳተኛ ማህበራት ድምጽ የተዳከመ ነው በዚህ ምክንያት። ስለዚህ ዋናው ትልቁ ችግር ያለው እዛ ጋር ነው እና ያንን ተረድቻለሁ።
እኔ ደግሞ እንደ ወጣት መሪ ከሌሎቹ የአፍሪካ ወጣት መሪዎች የወሰድኩት ነገር ቢኖር ጠንካራ መንፈስ አላቸው፣ በአንድነታቸው ያምናሉ እና የሐሳባቸውን በአደባባይ ላይ ደፍሮ የመናገር የሚፈልጉትን ጥያቄ የማቅረብ ምላሽ እንዲሰጣቸውም ገፍቶ የመሄድ እነዚህ ነገሮች ጠንካራ ጎን አድርጌ አይቻቸዋለሁ። በስድስት ሳምንታት ቆይታችን ውስጥ በተለያዩ የትምህርት ክፍሎቻችን ውስጥ በማየው የደመደምኩት ምንድነው የበለጠ ግልጽነት፣ ጠንካራነትና ላለሙት አላማ ቆራጥነትን አይቻለሁ። እኛ ጋር የለም እያልኩ ሳይሆን ግን ያንን ወደ ተግባር የመለወጡ ላይ ያንን እኔ ከነሱ ወስጃለሁ።
እዚህ በቆየሁበት ጊዜ በተቻለኝ መጠን ከምንሰራው ስራ ጋር የተያያዙ ልንማርባቸው የምንችላቸውን መልካም ተሞክሮዎችን ለመቅሰም ጥረት አድርጌያለሁ። እነሱም እንደጠቀሱት ከአፍሪካዊ ወንድሞቻችንና እህቶቻችን የተማርነው እንዳለ ሆኖ የተለያዩ በተለይ እኔ የነበርኩት ኢንዲያና ዩኒቨርሲቲ ብሉሚንግተን ከተማ ውስጥ የሚገኝ የትምህርት ተቋም ነበርና እዛ ሄጄ የተደራሽነትንና የቴክኖሎጂ ክፍሉን ለማየት ሞክሬ ነበር። አሁን እንግዲህ እንደምናውቀው የተለያዩ ዩኒቨርሲቲዎቻችን አሁን ያሏቸው አገልግሎቶች ለአካል ጉዳተኞች መሰረታዊ የኮምፒውተር አጠቃቀም፣ የኢንተርኔት፣ የብሬል ወረቀት የመስጠት ተደራሽነትን የማስፋፋት ላይ ነው ያተኮረው። እነዚህ ዩኒቨርሲቲዎች ውስጥ ግን ያዩዋቸው ቴክኖሎጂዎች እኛ ሀገር ምን ነው በመጡና በተለይም አካል ጉዳተኞች የሆኑ መስማት የተሳናቸው አይነ ስውራን የሆኑ ተማሪዎች የሚገቡባቸው የትምህርት ክፍሎች እጅግ ብዙ እንዲሆኑ የሚያደርጉ ለምሳሌ ያየሁት ታክቶግራፊክስ የሚባል አይነ ስውር የሆኑ ተማሪዎች ሂሳብን፣ ጂኦሜትሪን በቀላሉ እንዲረዱና እየዳሰሱ በታክታይል በሚባል ቴክኖሎጂ እንዲማሩ የሚያደርግ ነው። አሁን በምንመለከትበት ጊዜ አገራችን ውስጥ አይነ ስውራን የማህበራዊ ሳይንስ ዘርፎች ላይ ነው እየገቡ ያሉት በአብዛኛው ህግ፣ የማህበረሰብ ሳይንስ ትምህርቶች፣ ቋንቋ ላይ ነው። እና እነዚህ መሳይ ቴክኖሎጂዎች ወደ ሀገራችን ማምጣት ብንችል ተሳታፊነታቸው ይጨምራል፣ ለሀገራቸውም የሚያበረክቱት አስተዋጽኦ እጅግ የበዛ ይሆናል።
እጅግ በጣም ደስ የሚል ነው። እናንተም እንደዚህ በቅንጅት በጋራ የምትሰሩት ስራ ነው። በጋራ ለምታምኑበት ለውጥ እናመጣለን ብላችሁ ላሰባችሁበት አላማ ተነሳስታችሁ የምትሰሩ ወጣቶች ናችሁ። በጣም እናመሰግናለን። መልካም እድል እንመኝላችኋለን። ወደ ኢትዮጵያ ተመልሳችሁ ብዙ ለውጥ እንደምታመጡ ከእናንተ ይጠበቃል። የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አይደላችሁ?
አዎ፣ እናመሰግናለን።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ወደ መጨረሻው ዝግጅታችን እናልፋለን። ጋቢና ቪኦኤ ይቀጥላል። በኢትዮጵያ ፊልምና ድራማዎች ሴቶች እንዴት ይሳላሉ? የሴት ገጸ ባህሪዎች አሳሳል ዙሪያ ሰሞኑን የዝግጅት ክፍላችንን የጎበኘው የዘመን ተከታታይ የቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸው በእነሱ የነበራቸውን ልምድ ተመርኩዞ ያብራራል። ከጽዮን ጋር ያደረጉት ቆይታ ይኸው።
ከዚህ ቀደም
ሐሳቦቹ በተለይ ከስደት ጋር የተያዙት ሐሳቦች በጣም ጥሩ ትምህርት ሰጪ ሆኖ ይያለ። አንዳንድ ጊዜ ግን በተለይ ሴት ልጅ ገጸ ባህሪ አሳሳል ላይ የዘመን ብቻ ሳይሆን የሌሎችም ድራማ ስራ ላይ ሴት ልጅ ደከም አድርጎ የመሳል ነገር ይታያል። ዘመንም ላይ እንደሱ አይነት ነገር ይስተዋላል። ወይ የገንዘብ ጥገኛ ናት፣ ወይ የኢኮኖሚ ጥገኛ ናት፣ ወይ ደግሞ ተንኮለኛ ናት፣ ወይ ባሏን የምታስጨንቅ ናት። ብቻዋን ጥንክር ብላ እንደው የምትታይ ሴት የመሳል ነገር የለም። እና ሁሉም ወጣቶች እንደዚህ ናቸው ወይ? እንደው ይሄንንስ ሐሳቦቹን በገጸባሪ በገጸባሪ ብታመጣልኝ ልከራከር ይችላል። ምክንያቱም ከአንድ እስከ 66 ላይ ነው።
አንቺ ጋር መከራከር ከባድ ነው። አሁን ይኸውልሽ ምን አለ መሰለሽ፣ እኛ ጋር አሁን እየመጣ ያለ ወይም ደግሞ ቆይቷል መምጣት ከጀመረ አንድ ነገር አለ። የተወሰኑ ሴንሲቲቭ የሆኑ ኤሪያዎች አሉ። ብዙ ጊዜ ጠንካራ ሴት ስለሽ እንድታሳይ የመጠበቅ ነገር አለ። ከሃይማኖትም ጋር የተያዙ ነገሮች እንዲህ ሳሳ የሚሉ የህብረተሰብ ክፍሎች የምታያቸው በብዛት እየተፈጠሩ ነው። እና አሁን ወንድን የፈለገ ማይረባ አድርገሽ ብትሰሪ፣ የፈለገ ቀሽም አድርገሽ፣ የፈለገ የሴት ጥገኛ አድርገሽ ብትሰሪ፣ ሴት ወንድን ልጅ አሳነሰ ጻፍ ከሚልሽ ሰው የለም። ሴቶቹ ጋር ይሄ ነገር ይበረታል። ይሄ ነገር ለምሳሌ አሁን እንመለከት ብቴ ከነ አቡሽ ህይወት የበለጠ ሰርተው ከማደር ይልቅ በሴት ልጅ ወዝና ላብ ለማደር የሚሮጡ ሰዎች አሉ። የእነሱ ጎልቶ ሲሰማ አታይም። አንዲት ባሏን የምታስቸግር ወይም ደግሞ ከባሏ ጋር ችግር ያለባት ሴት ጉዳይ ጎልቶ ይወጣና ይሰማል። እነዚህ አይነት ነገሮች ትንሽ ሴንሲቲቭ ስናያቸውም በጣም ሆን ብለን የምንፈልገው ነገር ኖሮ የግድ ጠንካራ ተደርጋ መሳል አለባት የሚል ጥበቃ ኦዲየንስ ላይ ስለሚኖር ይመስለኛል እንደዚህ አይነት ነገሮች የሚጎሉት እንጂ አሁን ዘመን ድራማን እንግዲያው 66ቱንም ክፍል ካየሽ በጣም ጎልተው የሚታዩ አንድ ትልቅ ሴት ይያሉ። እኔ ለሴትም ምሳሌ ናቸው፣ የሴትም መገለጫ ናቸው።
ወይዘሮ ስን መልአክ አርጋን የሳካቸው እሱ ላይ አከራክ ላይ እንግዲህ የደራሲ ነጻነት እንዳለ ነው። የደራሲ ነጻነት አልጋፋም። ወይዘሮ ስንን መልአክ አርጎን የሳላቸው ደራሲ ብዬ አስባለሁ። ግን የግዴታ በጣም ጠንካራ ገጸ ባህሪ መሳል አይደለም። የኔ መከራከሪያ ወይም ደግሞ ሌሎች ሰዎች ከዚህ በፊት ፕሮግራም ሰርተናል እና ሌሎች አስተያየት ሰጪዎች ተሳትፈውበታል እና እንደሱ ሳይሆን ትውልድን ማስተማር ከሆነ ወጣቶችን ማስተማር ከሆነ ወጣቶች የራሳቸው ሞዴል አድርገው የሚያዋቸው ድራማዎች መፈጠር አለባቸው። በተለይ በቴሌቪዥን ድራማዎች ውስጥ ሌላም ሀገር እዚህም ሀገር ካየ ትውልድ ውስጥ ማስተላለፍ የሚፈልገው መልእክት ነው በየካራክተሮቹ እየተቀረጹ የሚሄዱት እና እንደሱ አይነት ካራክተሮች ማንን ለምሳሌ ብለን ብንል እንደው ማንን ትላለህ? ህይወትን በጣም ብዙ ወታደር የተቀመጠላት ጠባቂ ያላት እንደው አንዳንድ ጊዜ ኢትዮጵያ ውስጥ ካለው ሁኔታም ስታየው እንደው የማይመስል አሁን ያ ሰው ጣባቂ ያለው ሰው ማስፈጠር በራሱ እንደሱ ለህል ታረጋም ጣባቂ ያላት ብቻዋን እንደውም እሷ በዚህ ጋር ገንዘብ ተቀምጣላ በዚህ ጋር እንድትማር በዚህ ጋር የሆነ ነውና ብዙ ከዚህ በላይ ብዙ አንገፋም ግን እንደሱ ቢታሰብበት
ማን ሳሮንን ብታያት ለኔ ሳሮን እንግዲህ አሁን ዛሬ ላይ አንቺ መታቂያት ሳሮንና እኔ ነገ ላይ ማሳሮን ተላይ
ግን እንዳይታሰብበት ለማለት ያለ
ያሲዮን ይታሰብበታል። አንዳንዴ ምን አለ መሰለሽ ችግር ከሌለ ድራማ የለም። አሁን መታያትን ሁሉ ነገሯ ያማረ የተስተካከለ ምን ያለላት ሴት ባመጣና ባስቀምጣት ድራማ አይኖርም። ሁልጊዜ ድክመት መኖር አለበት ጠንካራ ድራማ እንዲወጣ። ከዛ ድክመት እንዴት ነው ነገ ተመረን እንዴት ነው ተለውጠን ጠንካራ ስብዕና ይዘን የምንኖረው ነው ትልቁ ነገር ድራማ ላይ የሚያስፈልገው እንጂ አሁን ፍጹም ወይዘሮ ስለናልሽ መልአክ ናቸው። አሁን ወይዘሮ ስለን አምጥቶ እዚህ ጋር እንደ ካራክተር ባስቀምጣቸው ምንም በቃ ሰው ከቆም የማይቆጥራቸው ሴትዮ ነው የሚሆኑት። ለምን ሁልጊዜ ደግ ነው የሚያደርጉት ሁልጊዜ መልካም ነው የሚያደርጉት ከፌለር ከስህተት አድርሰው እየተማረ እየተነከረ እየበረታ የሚወጣው ሰው እንደዚህ አይነት ቻሌንጅ ወንዶቹንም እኮ በተየትኛው ነው ጠንካራው እንደምትዩ ሁሉም እየራሱ እንደከታለለች ማለት
አምጪ ሁሉ ለምሳሌ ያቪ ጓደኛ ራሱን መስዋዕት እያደረገ ነው። ያቪ ጓደኛ ሁሉ መስዋዕትነት እያስከፈልከው ነው
ግን ታይዋለሽ አሁን anyway እንደዚህ ፌለሮች
እንዴ በጣም ብዙ ማንሳት እንችላለን። ግን ምንድነው ይሄ ነገር በደራሲዎች አካባቢ እንደው
ቢተሰበብ
ይሆን ይችላል
ሊሆን ይችላል
እና እንደሱ ቢታሰብበት ምክንያቱም ተማሪ ሆነን መጽሐፍ ስናነብ ተማሪ ሆነን ድራማ ስናይ ልንሆናት ምንፈልጋት ሴት ትኖራለች እና በጣም ብዙ ጠንካራ ሴቶች አሉ። ግዴታ አይደለም ደራሲ ማስገደድ ሳይሆን እንደው እንዲህ ያሉ ነገሮች ትውልድን ማስተማሩ ካልቀረ ደግሞ በጣም ብዙ ተከታታይ ያላችሁ በጣም ብዙ ተመልካች አላችሁና እሱን ለማለት
የዛሬ ጋቢና ዝግጅታችን የተጠናቀቀ ነው። ፌስቡክ @ቪያ ማህሪክ ላይ አስተያየቶቻችሁን ስጡን። ሰሞኑን ስናሰማችሁ የቆየነው የማንዴላ ዋሽንግተን መርሃ ግብር ተሳታፊ ኢትዮጵያውያን ቪዲዮ በድረገጻችን እንደዚሁም ደግሞ ፌስቡክ አትቪዮ አማሪክ ላይ የምታገኙት ይሆናል። የዘመን ቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸው እንደዚሁ ከጽዮን ጋር ያደረገው ቃለ መጠይቅ ፌስቡክ ላይ ሙሉን ታገኛላችሁ፣ ሙሉን ለመከታተል ከፈለጋችሁ።
እንግዲህ ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው እና ዜማውንም የመረጠልን ሞክቢል ያበረው ነው።
ዜማው የዘመን ድራማ ሳውንድ ትራክ ነው፣ አብርሃም ወልዴ ነው የሰራው።
እናመሰግናለን። ጽዮንና ሞክቢል ዲጄ ሆነዋል። ሱሌማን ታራወሌ ዝግጅታችንን በቴክኒክ አቀነባብሯል። መልካም ምሽት።